ماشي، بتاعه اللي هتشم ده من عند راسي ده من ورا راسي وعند نعمل تحتي السماء عاملة السلام النبي والسلام على الكون عزيزتي مولدة عزيزتي كبير عزيزتي أعطى رسونال عزيزتي قاعدة فين نعم السكنة وعلن داري أسعند من دين يوير خلت فيها سكتشن دي ربيانا قد أطرنا هي ماكسينو طوات نتيلي كومفرانس سكرا ماكسينو داري تكتب قدراتنا ميانا وسابع من السيروس سكتنا ዛሬ በቃል የሚያገለግለን ወንድማችን ዮሴፍ ነው። በመዝሙር የምታገለግለን እህታችን ለምለም ናት። ፕሮግራሙን የምመራው ትዝታ ነኝ። እግዚአብሔር ቃል አንብበን ይህን እንጀምራለን። እዚህ ማለዳ ላነብ ወደድኩት ጥቅስ ዕንባቆም ምዕራፍ 3 ከቁጥር 17 19 ያለውን ነው። ዕንባቆም ምዕራፍ 3 ከቁጥር 17 አሳዝኝ ያለውን ነው። እንዲህ ይላል፣ ምንም እንኳን በለስ ባታፈራ ወይንም ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብልም ባይሰጡ በጎችም ስተት ከበረት ቢጠፉ ላሞችም በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒቴ አምላክ ጌታ ከፍታለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼ እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል። አሜን። በምህረት በቸርነት ባለጸጋ ይሁን አባባ ብለን በሚጠራ የልጅነትን ማዕረግ የልጅነትን ስልጣን የልጅነትን ስራት የልጅነትን እውቀት በልጅ በክርስቶስ ኢየሱስ ስለሰጠህን አድርገን አምስ ምረት በስቶልን፣ ጥበቃ በስቶልን፣ ቸርነት በስቶልን፣ በጎነት በስቶልን፣ ከተኛንበት እንድንነቃ አቅም ጉልበት ብርታ ስለሆንከን እድሜን ስለጨመርክ እንማለዳ የእንድና ስለረዳ ስላደስቀን ስጋትን በተኙበት ያለፉ የቀር በምድር ዙሪያ ያሉ ትግስ ናቸው። እኛ ደግሞ ከነሱ የተለየን ሰዎች ምን ሳይሆን ምህረትን ስለበዛልን፣ ጥበቃ ስለበዛልን፣ ቸርነትን ስለበዛልን፣ በጎነት ስለበዛልን እጅግ አድርገን እናመሰግናለን። አባት ሆይ አምላክ ሆይ ሁሉ ጊዜም ዝግጁ ነህ። መንፈስ ቅዱስ ሆይ የተዘጋጀ ልብ ለእያንዳንዳችን እንድትሰጥ፣ የሚያስተውል ልብ ለእያንዳንዳችን እንድትሰጥ፣ አስተውለን ደግሞ የምንኖርበት ልጸጋ አንድ እንድትደግፈን እዚህ ማለት አብቃለን ይዞ ይመጣዋል ወንድምህን ይመርገኝ አንተ እየተጠቀምክበት ስላለ ስለረዳኸው ስላደስከው ስለደገፍከው ስላስመለስከው ስለመረጥከው ቤቱን ዳሩ ስንገንነቱን ስራውን አካባቢውን ዘሮች አንተ እየተነሳ የተባረኩ የሆኑለትን በዚህ ለምለምንም ስለረዳ ስላገዝካል እየተጠቀም ባሰላል ስለሰጣት አገልግሎት ሰጥ ቤቷን ዳሯን ጤንነቷን ስራዋን ዘሮቿን አካባቢዋን አንተ እየተነሳ የተባረኩ የሆኑ በልባ ውስጥ ያለውን ጥያቄ በአንተና በህዝብ መልሰለሰች ቃላን አቋቋት ምንም አባት ሳምና ዋይን አንተ የሆነው ቃል ከተለያየ ሽታቦታ የሚመስማኝ አሁን ነው። ወደዚህ ወደ ተቀደሰሽ ጉባኤ ከፍትን ወገኖች ሳይመሳሰብ በተለያየ ምክንያት ቀርቶ ሰሙ சட்டத்தால் மனுஷன்
መዝሙር 69 አምላኬ ወደ አንተ ቀርባለሁ ሸክሜ እንኳ ቢሰር ከነ ሸክሜ አምላኬ ወደ አንተ ቀርባለሁ ሸክሜ እንኳ ቢከብድ ከነ ሸክሜ አሁንም መዝሙሬ ወዳንተ
ሰላም ለእናንተ ይሁን ቅዱሳን እግዚአብሔር ይመስገን እናመሰግናለን ጌታ ደግሞ ይህን ቀን ስለሰጠን ስሙ ይባረክ እንጸልይ አጭር ጸሎት ቅዱስ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም ጸጋ እናመሰግናለን ቅዱስ የእግዚአብሔር መንፈስ እውነተኛ አስተማሪ አንተ ስለሆንክ ጊዜውና ሰዓቱ ሁሉ አንተ ተቆጣጠር ስጋና ደም ጸጥ ይበል የጠላት ሐሳብ የክፉ ሐሳብ ሁሉ በጌታ በኢየሱስ ስም ስራው ይፍረስ ቃል እንዳንሰማ የሚያጣምሙ ከጥልቅ የሚላኩ በቃል ሰምተን ፍሬ እንዳናፈራ በተለያየ ምክንያት ቃልህን ከሰው የሚሰርቁ በውስጣችን ፍሬ እንዳያፈሩ የሚያደርጉ በሰዎች የተለያየ ሀሳብ ከስጋና ከደም የሚመጣ ቃል ሁሉ ጸጥ እንዲሄድ መንፈስ ቅዱስ ብቻ እውነተኛውን ቃል እንዲያስተምረን በጌታ በኢየሱስ ስም ጸለይን። ጊዜውንና ሰዓቱን ተቃጠር፣ ቃልህን አስተምረን በጌታ በኢየሱስ ስም አሜን። ወገኖቼ ባለፈው የሉቃስ ወንጌል ምዕራፍ 9 ቁጥር 6 ላይ ያለው ሐሳብ ላይ መውጣት ከመታዘዝ ጋር አያይዘን የእግዚአብሔር ቃል በብዙ ሲያስተምረን ነበረ። ዛሬም ደግሞ እንግዲህ ይሄን ሐሳብ የተላከ ሰው በየመንገዱ አይቆምም የሚለውን ሐሳብ ነው እየተማማርን ያለ ነው። ይሰማል?
አይሰማም።
እሺ፣ በዚህ በታዘዙ ትእዛዝ ውስጥ ወይም ደግሞ በተላኩት ተልእኮ ላይ አንደኛ መውጣታቸው ከመታዘዝ ጋር የተያያዘ እንደሆነ ተመልክተናል። የተላከ ሰው በየመንገዱ አይቆምም እና በተሰጠው ሚሽን ላይ በብርቱ ይጓዛል። በተልእኮ ላይ ወይም ደግሞ እግዚአብሔር በላከው ላይ የኛ አስተዋጽኦ የለበትም። የኛ አስተዋጽኦ እኛ መሳሪያን የሚሰራው የእግዚአብሔር ኃይልና መንፈስ ቅዱስ ነው። ስለዚህ ከተላከም በኋላ ግን በየመንገዱ የሚያቆሙን ነገሮች ሊመጡ ይችላሉ። ለምሳሌ ከቤት ሊሆን ይችላል፣ ከትዳር ሊሆን ይችላል፣ ከልጆች ሊሆን ይችላል፣ ከፋይናንስ ሊሆን ይችላል። በተለያየ መንገድ ከተጠራንበት ጥሪ ወይም ከተላክንበት ቦታ ልንቆም የሚያስችሉ ነገሮች አሁን ብዙ ናቸው። ይሄም ደግሞ እውነት ነው እና ይህን ቃል አሁንም ቁጥር 6 ላይ ነኝ። ዛሬ ግን እንጨርሳለን። እንደ እግዚአብሔር ሐሳብ ወጥተውም በመንደሮች ሁሉ እየሄዱ ወንጌልን ይሰብኩና በሁሉ ስፍራ ይፈውሱ ነበረ የሚል ሐሳብ ነው ያለው እና ስለዚህ ይሄ ቃል የሚያሳየን ኢየሱስ ደቀ መዛሙርቱን ቃሉን ብቻ እንዲያውቁ ሳይሆን የተማሩትን እንዲኖሩ እንዲያገለግሉ እንደላካቸው ባለፈው አይተናል። በዚህ አውድ ውስጥ ለማየት ኢየሱስ 12ቱን ጠርቶ ስልጣን ሰጣቸው፣ አጋንንትን እንዲያወጡ፣ በሽታን እንዲፈውሱ፣ የእግዚአብሔርን መንግስት እንዲሰብኩ ላካቸው። ከዚያ በኋላ ቁጥር 6 ላይ ግን የተላኩትን ትእዛዝ ይሄንን እግዚአብሔር ያዘዛቸውን ትእዛዝ በተግባር ሲፈጽሙ ነው የምናየው እና ቁጥር 1 እና ቁጥር 2 ላይ መጠራትና ስልጣን መቀበል ነው። ቁጥር 3 እና እስከ ቁጥር 4 እና ቁጥር 5 ደግሞ የመላካቸውና የመታመናቸውን ነገር ያሳያል። ቁጥር 6 ግን መውጣትና ማገልገል ነው። ስለዚህ በዚህ 6 ቁጥሮች ውስጥ መጠራት አለ፣ ስልጣን መቀበል አለ፣ መላክ አለ፣ መታመን አለ፣ መውጣትና ማገልገል አለ። በዚህ ውስጥ ሁሉ ግን ምን አለ? በዋናነት መታዘዝ። ሲወጡ ይህን ነገር ደጋግሞ መንፈስ ቅዱስ ተናገር የሚለኝ መውጣት ላይ ነው። ባለፈው ምን ብለን አይተናል? ስንወጣ እምነታችንን ወደ ተግባር ያሳየን እንደሆነ ይሄ ቃል በጣም ወሳኝ ቃል ነው ወገኖቼ ደቀመዛሙርቱ ተቀምተው ብቻ አልቀሩ ወጡ እውነተኛ የመንፈሳዊ ህይወት ውጤት አንደኛው መስማት ነው ሌላኛው ማመን ነው ቀጥሎ መታዘዝ ነው ቀጥሎ መውጣት ነው ቀጥሎ ማገልገል እቺን ሐሳብ ትንሽ እናያት የሰማ ሰው ወደ እምነት ይሄዳል ያመነ ሰው ወደ መታዘዝ ይመጣል የታዘዘው ደግሞ ይወጣል የወጣው ደግሞ ያገለግላል ሁላችንም ወደዚህ ወደ እግዚአብሔር መንግስት አሁን ምን አጠናው ምን ጸልየው ደግሞ አብረን ቃል ምን ካፈለው መጀመሪያ ሰምተን ነው ሳይሰማ ይመጣ የለም እንጂ ስለ ክርስቶስ ኢየሱስ ሰምተን አዳኝ መሆኑን ደግሞ አመነን አይደለ መጀመሪያ ሰማን ቀጥሎ አመነን ቀጥሎ ደግሞ ከማመን በኋላ መታዘዝ አለ ይሄ በጣም ፒለር ነው መሃል ላይ ያለ ነው በመስማትና በማመን ውስጥ በመውጣትና በማገልገል ውስጥ መሃል ላይ መታዘዝ አለ ስለዚህ ይሄ መሃል ላይ ያለው መታዘዝ የሚባለው ነገር ላይ ለምን ነው ያተኮር ነው ካለ መንፈስ ቅዱስ ከመታዘዝ ጋር የሚሰራ ስለዚህ መስማት እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ይላል አይደል ስለዚህ መጀመሪያ የሰማነውን ቃል ወደ ማመን ካመጣ ነው በኋላ ከማመን በኋላ ወደ መታዘዝ ካመጣ ነው በኋላ ከመታዘዝ በኋላ እሱ የሚቀጥለው ስቴፕ ግን መውጣት ነው ቀጥሎ ማገልገል ስለዚህ የምንማረው ቃሉን ማወቅ ብቻ አይበቃም ቃሉን በህይወታችን መፈጸም ያስፈልጋል ወገኖቼ በጣም ይገርማችሁ ነገር ስለ እግዚአብሔር መስማትና እግዚአብሔርን ማወቅ ይለያያል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እርሱ ብቻውን እግዚአብሔር አምላክ የሆነውን ይልና ደግሞ በክርስቶስ ኢየሱስ እርሱን ማወቅ የዘላለም ህይወት ነው ይላል አያችሁ ሰው ሁሉ ስለ እግዚአብሔር ሰምቷል በግል ግን እግዚአብሔርን ግን ማወቅ ግን ይለያያል ዛሬ በጣም መንፈስ ቅዱስ ሊያሳስበን የሚፈልገው ነገር ምንድነው እግዚአብሔርን በግል ማወቅ አለብን የግል ግንኙነት ለዚህ ነው እርሱም የዘላለም ህይወት ነው እርሱን ታውቁ ዘንድ ክርስቶስ ኢየሱስን አውቃችሁ በርሱ ውስጥ የዘላለም ህይወት አለ የሚለውን ቃል በግል እርሱን አውቀን በክርስቶስ ኢየሱስ በኩል ደግሞ የዘላለም ህይወት አለ ስለዚህ እግዚአብሔር በግል እኛን ማወቅ ይፈልጋል የግል ግንኙነታችን ነው እግዚአብሔር እንድናውቅ የሚያደርገን ስለዚህ ቃሉን ብቻ ማወቅ አያሰርም ደግሞ ማያበቃም ቃሉን በህይወታችን ግን ስንፈጽም የዛን ጊዜ የተባለልን ስፍራና ቦታ እንደርሳለን ታስታውሱ ከሆነ የእስራኤል ልጆች በምድረ በዳ የሰሙትን ቃል በእምነት ከነርሱ ጋር ስላልተዋሃደ ባለመታዘዝ ጠሩ ይላል ጥሪው ለሁሉም ነው እንዲገቡ የተጠሩት ሁሉም ናቸው ግን ታቃላችሁ አብዛኛው ምድረ በዳ ቀርቶ አዲሱ እንደገባ መጽሐፍ ቅዱስ ይነግረናል እምነታቸውን ከሰሙት ቃል ጋር ስላላዋሃዱት ለነሱ ማልጠቀማቸው ምድረ በዳ በላቸው ይላል ለምን ሲባል ልባቸውን እልህኛ አደረጉ ይላል ከዛ በኋላ እነዚህ አገልጋዮች በመንደሮች ሁሉ ይሄዱ ኢየሱስ የላካቸው ወደ ሁሉም ሰዎች እንዲደርሱ ነው ስለዚህ ለኛ ምንድነው የሚያስተምረን ይሄ ነገር ወንጌል በቤተ ክርስቲያን ብቻ እንዲቀር አይደለም በመንደሮች ሁሉ እየሄዱ ወደ ሰዎች መድረስ አለብን የቴት ቦታ በቤተሰብ በስራ ቦታ በጎረቤት በማህበረሰብ ውስጥ ለክርስቶስ ምስክር መሆን አለብን ከዛ በኋላ ወንጌልን ይስበኩ የስብከታችን ዋና ርዕስ ደግሞ የእግዚአብሔር መንግስት ነበር አይደለ ዋናው ስብከት እሱ ነው ስለዚህ ወንጌል ምንድነው ስንል
እግዚአብሔር በክርስቶስ ለሰው ልጅ የመዳን መንገድ ከፍቷል። አደግመዋለሁ። እግዚአብሔር በክርስቶስ ለሰው ልጅ የመዳን መንገድ ከፍቷል። ስለዚህ የክርስቲያን መልእክት ዋና ማዕከል ኢየሱስ ክርስቶስ። የሚቀጥለው ምን ሆነ? በሁሉ ስፍራ ይፈውሱ ነበር። እዚህ ላይ የምናየው ወንጌል እና ደግሞ የሰውም አብረው መታየታቸውን አይተናል ባለፈው። ስለዚህ ኢየሱስ ሰውን በመንፈስ ብቻ ሳይሆን በሕይወት ሁሉ ያስባል። ስለዚህ አገልግሎታችን ቃል አለ፣ ርህራይ አለ። ቃልን መደመር ያስፈልጋል፣ ወደ ርህራይ ያመጣል። ርህራይን ደግሞ ስንደምረው ወደ ጸሎት ያመጣል። ጸሎት ደግሞ ወደ አገልግሎት ያመጣል። ስለዚህ በቃል ውስጥ የእግዚአብሔር ቃል ርህራይ አለ። በዚህ ርህራይ ውስጥ ጸሎት አለ። በጸሎት ውስጥ አገልግሎት አለ። ስለዚህ የተጠራን እኛ ለመቀመጥ ሳይሆን ለመላክ ነው የተጠራን። እንድንቀመጥ አልተጠራን። ዋናው ፖይንት ይሄ ነው። የተጠራነው ለምንድን ነው? ለመቀመጥ ሳይሆን ለመላክ ነው። እሺ፣ አንድ አራት ነጥቦችን ስናይ አንደኛ ቁጥር 1 ላይ ኢየሱስ ጠራ። ክፍሉን ስታነቡት ኢየሱስ ጠራ ወደኛ ህይወት ያመጣሉ ምን ነው። ሁለተኛ አሁንም ቁጥር 1 ላይ ኢየሱስ ስልጣን ይሰጣል፣ ስልጣን ሰጠ። ቁጥር 2 እና ቁጥር 3 ኢየሱስ እኛን ላከን። ቀጥሎስ የተላከው ይሄዳል፣ ይሰብካል፣ ያገለግላል። ስለዚህ በዚህ ክፍል እያጠናን ያለነው ዋናው ሐሳብ ዋናው ዓላማ ኢየሱስ ለምን ደቀ መዛሙርቱን ላካቸው? ለምን ላካቸው? ወጥተው የሚለው ሐሳብ ዛሬ ለኛ ምን ያስተምረናል? ምን እንማራለን ከዚህ? ወንጌልን መስበክ፣ ሰዎችን መርዳት እንዴት አብረን ከኛ ጋር ሊሄዱ ይችላሉ? እኔ ራሴ ቃሉን ከመስማት ወደ መታዘዝ ይሻገርኩት ወይም እየተሻገርኩኝ ነው ብለን ራሳችንን ጠይቀናል ወይ? እግዚአብሔርስ ዛሬ ወደ ማን እንድንደርስ እየላከን ይሆን? እነዚህ ጥያቄዎች በእኛ ውስጥ በልባችን ውስጥ ይታተሙ። ሁልጊዜ ይሄን ማሰብ ያስፈልጋል። በሉቃስ ወንጌል ምዕራፍ 9 ቁጥር 6 ላይ በብርቱ እንድንጸልይበት ፈልጋለሁ። በትምህርታችን ማዕከል ጥቂት እንጸልይ። ቅዱስ አባታችን ጌታ ኢየሱስ ሆይ ደቀ መዛሙርትህን እንደላክ እኛንም ላንተ ሥራ ላክን። ይሄን ለማድረግ ግን የመንፈስ ቅዱስን ኃይል ስጥክ። ቃልህን ብቻ የምንሰማ ሳንሆን የምንታዘዝ አድርገን የምንሄድበትን ስፍራ አሳየን መንፈስ ቅዱስ። ለሰዎች ወንጌልህን በፍቅር እንድንናገር ስልጣንና ድፍረትን ስጠን ቅዱስ አባቶይ። ደግሞ የታመሙትን እንድንጎበኝ፣ የታሰሩበትን እንድናጽናና፣ የተስፋ ቃልን እንድናደርስ ንጹህ ልብ ስጠን። በራሳችን ኃይል ሳይሆን በአንተ ኃይል እንድናገለግል መንፈስ ቅዱስን ሙላን። በክርስቶስ ኢየሱስ ጸለይን፣ አሜን። እሺ ወገኖቼ ዛሬ ዋናው በልባችን ውስጥ የምናስቀምጠው መልእክት ምንድን ነው? የምናስቀምጠው ልባችን ላይ ምንድን ነው የምናስቀምጠው? ይሄንን መልእክት ከሰማንበት ጊዜ ጀምሮ ስለ ወንጌል ምን ያስብን ነው? ስለ ተልእኮ ምን ያስብን ነው? ስለ እምነት ምን ያስብን ነው? ስለ አገልግሎት ምን ያስብን ነው? ወጥተውም ምን አደረጉ? የደቀ መዛሙርቱ ጠንካራ መራቸው መውጣት ላይ ነበር። የኛ ቤተክርስቲያን በአሁን ሰዓት በብርቱ እግዚአብሔር መንፈስ ረድቷት በብዙ አይነት ጉዳና በብዙ አይነት መንገዶች ብዙ የሆኑ አገልግሎቶች እየተሰጡ ነው። ኢየሱስ ጠርቶናል ወገኖች። ስልጣን ደግሞ በሰማይና በምድር ለልጁ የተሰጠው ስልጣን፣ ያ ስልጣን ለኛም ተሰጣል። ከዛም እንድንወጣ ተሰጥተናል። ለተጠራንበት ጥሪ ለመውጣት ከእግዚአብሔር ምሪ ለመውሰድ ምን ያረግን ነው? የሰማነውን ነገር ምን አደረግን? የእግዚአብሔርን ቃል ሰምተናል። ቃሉን እየሰማው ብቻ ነው ወይስ ቃሉ ወደ ተግባር እየመራኝ ነው ብለን ራሳችንን ጠይቀናል? ሁላችንም ቃሉን ለመስማት መተናል። ከቃሉ በኋላ ግን ወደ ተግባር እየተመራን ነው ወይ? ወደ ተግባር እየሄድን ነው ወይ? ስለዚህ የሰማነውን ነገር ምን አድርገናል? ጥያቄ ነው። ይሄን ቃሉን ዛሬ ሰምቻለሁ። ይሄን ቃል ግን ወደ ተግባር አምጥቼ ይሄን ተግባር እየመራኝ ነው ወይ? መንፈስ ቅዱስ ውስጣችንን የሰማኸውን ቃል ምን አደረከው ቢለን ምን እንላለን? ለተላክነው ተልእኮ ኢየሱስ አንድ ቦታ ብቻ እንዲያገለግሉ አላዘዛቸውም። ምን አላቸው? በመንደሮች ሁሉ ይላል። እኛ አንድ ቸርች ብቻ ቅዳሜ ቅዳሜ እንድንሄድ አልታዘዝም። ተጠርተናል። የጠራነው ቦታ ደግሞ አንድ ቦታ አለ። በመንደሮች ሁሉ በአንድ ቦታ በአንድ ስፍራ አይደለም። ወንጌል ለተመረጡ ጥቂት ሰዎች ብቻ እንዳልሆነ ማወቅ ያስፈልጋል። ዛሬ ወገኖቼ የኛ መንደር ሊሆን የሚችለው የትኛው ነው? አስባችሁ ታውቃላችሁ? የኛ መንደር የቱ ነው ብለን አስበናል? ጧት ስንነሳ የትኛው መንደር ነው እኔ እጄ ወንጌል የምንናገረው? ተልክ ያለው እንድወጣ ታዝዣለሁ። እኔ ያገኘሁትን ጌታ ኢየሱስ ክርስቶስን ሌሎች ማግኘት አለባቸው። ስለዚህ መንደሮች ሁሉ ማለት የትኛው ነው የኛ መንደር? ምሰሙኝ ወገኖች፣ ምን ሰማ ከመንፈስ ቅዱስ እየሰማን ያለ ሰዎች ዛሬ የትኛው ነው የኛ መንደር? ቤተሰባችን ነው? ጎረቤታችን ነው? የሥራ ቦታችን ነው? ወገኖች ትምህርት ቤታችን ነው? ማህበረሰባችን ነው? ወይስ በየቀኑ የምናገኛቸው ሰዎች ናቸው? የትኛው ነው የኛ መንደር? ከቤተሰብም መጀመር ይቻላል። ወንጌል ከቤተሰብ ስንጀምር ወይ ደግሞ ከጎረቤት ስንጀምር ወይ ከሥራ ቦታ ስንጀምር ወይ ከትምህርት ቤት ስንጀምር ወይ ከማህበረሰቡ ወይ በየቀኑ ከምናገኛቸው ሰዎች ወንጌል ልንናገር ይገባል። አይ እኔ ፓስተር አይደለሁም፣ እኔ ለዚህ ጥሪ አልተጠራሁም፣ እኔ እኮ እንደዚህ ነኝ አይባልም። እኛ ያገኘነውን ጌታ ኢየሱስን ሰው ሁሉ ይሄንን ወንጌል ይሄን ጌታ ማግኘት አለበት፣ የዘላለም ሕይወትን ማግኘት አለበት። ስለዚህ የኛ መንደር ዛሬ የትኛው ነው እንጠይቃለን። መንፈስ ቅዱስ እየጠየቀን የኔ መንደር የትኛው ነው? ስለዚህ ወንጌል ወደ ሰዎች መሄድ አለበት። ወንጌል ለራስ አይደለም። ወደ መንደር፣ ወደ ማህበረሰቡ፣ ወደ ስብራ ቦታችን፣ ወደ ትምህርት ቤቶች ሁሉ መድረስ አለበት። ቀጥሎ እየሄዱ የሚል ቃል አለ አይደል? እየሄዱ አሁን ይሄ ተንቀሳቀሽ አገልግሎት ነው። አንድ ላይ ፑልፒት ላይ ቆሞ ብቻ አይደለም። ወንጌል ሲባል በዓለም ሁሉ እንዲዳረስ ነው። በመጨረሻው ዘመን ወንጌል በኃይል ይሰበካል ይላል አይደል? በትንቢት መንፈስም ይሄ በጣም በዝርዝር የተቀመጠ ነው። ስለዚህ ማቴዎስ 24 14 ላይ ወንጌል በአለም ሁሉ ይሰበካል መጨረሻው ይሆናል። ስለዚህ እኛ የመጨረሻው ትንቢት ፈጻሚዎች ነን ወይ? ወንጌል በአለም ሁሉ ይሰበካል ከዛ መጨረሻው ይሆናል። እኛ ዛሬም እየተሰበክን ነው። ይሄ የምንሰማውን ቃል ባለፈው ብያለሁ እንዴ በሳምንት አንድ ቀን እንኳን ለጌታ ጊዜ ብንሰጥ እየሄዱ ቤት ውስጥ ነን አሁን ለምንድን ነው የካላችሁ? በመጨረሻ ወንጌል በኃይል ይሰበካል ፍጻሜ ይሆናል። ማን ነው ታዲያ ወንጌሉን የሚሰብከው? እቺው ቤተክርስቲያን። ለምን? ምጽአቱን የምታውጅ የሶስቱን መላእክት መዛግብት የምታስተላልፍ ቅሬታዋ ቤተክርስቲያን። እግዚአብሔር መልእክት የሰጣት የትንቢት መንፈስ የሰጣት ቤተክርስቲያን እየሄዱ የሚል ቃል አለ። እየሄድን ነው ወይስ ተቀምጠናል? መቀመጥ ይለያል፣ መውጣት ይለያል፣ መሄድ ደግሞ ይለያል። ወጥ ወይላል ቀጥሉስ እየሄዱ የተያዙ ናቸው። ሰው ከወጣ ይሄዳል፣ ወጥቶ አይቆም። የተላከ ሰው ወጥቶ ቆይ ቤት ጋር ልሂድ፣ እንዴት ልሂድ፣ የትኛው ይሻለኛል ምናምን መንፈስ ቅዱስ በመራው ይሄዳል። ዝም ብሎም አይወጣም እኮ። እነዚህ ሰዎች በራሳቸው ኃይል አሉትም ምን ሰጥቷቸው ነው ወጡት? ኃይልና ስልጣን። ሰሞኑን አንድ ፕሮግራም ነበረ፣ ወገኖች ሲነግሩኝ ነበረ፣ በካሊፎርኒያ የተዘጋጀ ይሄ ስለ መንፈስ ቅዱስ። ወገኖቼ የኋለኛውን ዝናብ የመንፈስ ቅዱስን ጸጋ ለመቀበል ለምንድን ነው የመንፈስ ቅዱስ ልክ ሐዋርያቶቹ በሰሩበት ዘመን ለዚች ቤተክርስቲያን የኋለኛው ዝናብ ወይም የመንፈስ ቅዱስ ጸጋ ለመቀበል ዝግጁ መሆን? ስለዚህ የወጡ ሰዎች የሚቀጥለው ምንድነው? መሄድ ነው። የት? ትምህርት ቤት። የት? ማህበረሰቡ ጋር። የት? በየቀኑ የምናገኛቸው ሰዎች ጋር። ምን ማድረስ? ወንጌል ለማን? ሰዎች ጋር። ለምን መድረስ አለበት ይሄ ወንጌል? ቀጥሎስ? ጎረቤት ጋር፣ ቤተሰብ ጋርም ሊሆን ይችላል። እየሰማን ወንጌል ሰምተን የዳንን ሰዎች የሶስቱን መላእክት የምናክ ትንቢት መንፈስ ያለን በመጨረሻው ዘመን ምጽአቱን የምናውጅ ከሆነ ምጽአቱን እያወጅን ነው ወይ? እየሄድን ነው? ተቀምጠን ነው? ወጥተናል ወይስ አገልግሎት ጀምረናል? የመንቀሳቀስ አገልግሎት ጀምረናል? እየሄዱ የሚለው አገልግሎት ተንቀሳቃሽ መሆኑን ያሳያል። እየተንቀሳቀሱ በመንደሮች እየሄዱ ስለዚህ ሰዎች ወደኛ እስኪመጡ ብቻ መጠበቅ ሳይሆን እኛም ወደ ሰዎች መሄድ አለብን። እንዴት ይመጣሉ ሰዎች ወደኛ? እስኪመጡ ድረስ እንዴት እንጠብቃል? ሂዱ ነው እንጂ ተባልነው እነሱ ይምጡ አልተባልነው። ወገኖች ይሄ የክርስቶስ ኢየሱስ ያገለገሉት መንገድ አንዱ እኛ ወደ ሰዎች ክርስቶስ ራሱ ወደ ሰዎች ነው የሄደ ነበር አይደል? ነው ሰዎች ናቸው ወደ እሱ ይመጡ። በእርግጥ ትክክል ነው፣ ወደ እሱ የተሙ መጥቷል። እሱ ግን ወደ ኃጢአተኞች ሄዷል። ወዴት ነው የሄደው? ወደ ጻፍት፣ ወደ ፈሪሳውያን፣ ወደ ነገስታት፣ ብር ወዳላቸው ምናምን አይደለም፣ መድኃኒት ወደሚያስፈልጋቸው ወደ ኃጢአተኞች፣ ሰምተው መዳን አቅም ወደ ሌላቸው ሰዎች። በቃ እኔ የመጣሁት ይላል መድኃኒት ለሚያስፈልጋቸው ነው። ስለዚህ ኢየሱስ ወደ ሰዎች ይሄዳል። ቀጥሎስ? ህመማቸውን ይመለከት ነበር። ቀጥሎስ? ያስተምራቸው ነበር። ቀጥሎስ? ይጠራቸው ነበር። ወደ ሰዎች እኛ ጋር እስኪመጡ ድረስ እንዳንጠብቅ መንፈስ ቅዱስ ይርዳል። ስለዚህ ምን እናርግ? ምን እናርግ? ስለዚህ ለመውጣት ዝግጁ ነን ወይ? ወንጌልን ይሰብኩ የሚለው ቃል ዋናው ያገልግሎታቸው መልእክት ነው። ስለዚህ ደቀ መዛሙርቱ ሲሄዱ ዋና የሚሉት ነገር ምንድነው? ወንጌል። አሁን በዚህ ወንጌል ውስጥ ብዙ ጊዜ በማረሚያ ቤት ስትሄዱ፣ በህመም ቦታ ወደ ሆስፒታል ስትሄዱ፣ ወደ ተቸገሩ ሰዎች ስትሄዱ በጣም የሚገርማችሁ ነገር ዋናው ዓላማ ደቀ መዛሙርቶቹ ሲሄዱ ይዘው የሄዱት ብር የለም፣ ምንም ነገር የለም። ምንድን ነው ይዘው የወጡት? ኃይልና ስልጣን። በአሁን ጊዜ ያለው ወንጌል ግን በጣም የሚገርማችሁ ነገር ወደ ሆነ ቤተክርስቲያን፣ ወደ ሆነ እስር ቤት፣ ወደ ሆነ ሆስፒታል ምናምን ስትሄዱ፣ እውነት ነው ሰውን መርዳት ጥሩ ነው፣ ህመምተኛን መጎብኘት በጣም ጥሩ ነው፣ የተራበን መመገብ በጣም ጥሩ ነው። ግን የኛ የክርስቲያናዊ ተልእኮ ማዕከሉ ግን ወንጌል መሆን አለበት እና ችግራቸውን ማለቂያ የለውም። ዋናው ማዕከል ግን ልብስ ሰጥቼው ክርስቶስን ባያቅ የሚያስፈልገውን ነገር አሟልቼለት ወንጌልን ክርስቶስን ባያውቅ ምንም ትርፋማ አይደለም። ስለዚህ ወደ ሰዎች ሲልካቸው በእጃቸው ገንዘብ አልሰጣቸውም፣ የሆነ ነገር አልሰጣቸውም፣ ምንም ነገር አልሰጣቸውም። ምንድነው ይዘው ይላካቸው? ኃይልና ስልጣን። ስለዚህ እኛ የምናደርገው መልካም ስራ ወንጌልን አይተካም ወገኖች፣ ግን ወንጌልን ያግዛል። ምንም ለሰዎች መልካም ነገር ብናደርግላቸው ግን ወንጌልን አይተካም። ነገር ግን ወንጌልን ግን ያግዛል። ስለዚህ ይሰብኩና ይፈውሱ የሚል ቃል ደግሞ አለ። ይሄ ወደ ተግባር መጣ ማለት ነው። ይሰብኩ የሚለው ለህይወታቸው መልእክት ነው። ይፈውሱ የነበረ ደግሞ ለሰው ስቃይ እርዳታ ነበር አይደል? አንድ ሰው ይሰብኩና ይፈውሱ ሁለት የተለያዩ በጣም ውብ ጥምረት ያላቸው በጣም አስደናቂ የሆነ ጥምረት ነው። የተሰበከ ሰው ቀጥሎ ይፈወሳል። በምን በምን? በህይወት ይፈወሳል፣ በህመም ይፈወሳል፣ አእምሮ ካለው አእምሮ ይፈወሳል፣ ህመም ካለው ህመሙ ይፈወሳል። ስለዚህ የተሰበከ ሰው መጀመሪያ በህይወት ውስጥ መልእክቱ ይገባል፣ በፈውስ ውስጥ ደግሞ ለሰው ስቃይ እርዳታ ያገኛል። ስለዚህ ይሰብኩና ይፈውሱ ነበር። ለሰው ወገኖች ስብከት ፈውስ ነው። ብዙ ሰዎች በስብከት ሲፈወሱ ዋው፣ የሞት ፍርደኛው ነው፣ የሃያ ዓመት ፍርደኛው ነው ሲሰበኩ ለካ ክርስቶስ ካለ። ይሄ የቃሉ ስብከት ወይም ቃሉ እንዴት እኛን መጥቶ እንደቀየረን ግልጽ ነው። አያችሁ፣ ቃሉ ተሰበከን፣ ቀጥሎ ደግሞ ያው ቃል ፈወሰን። አንደኛ በስጋ ራስን ከማጥፋት ተስፋ ከመቁረጥ ቀላል እንዳይመስላችሁ፣ ሞት ለተፈረደ ሰው በየቀኑ እየሄድክ ገንዘብ ብትሰጠው ከዲፕሬሽን አይወጣም። ክርስቶስን ስትሰጠው ግን የሰላም እንቅልፍ ይተኛል። ቢያንስ ወገኖቼ ይሄ በእኛ ህይወት የሆነ ነው። አያችሁ ቁጥር 5 ላይ ይሰብኩና ይፈውሱ፣ ቃሉ ወደ ተግባር መጣ። አሁን የተሰበከ ቃል ወደ ፈውስ የማይመጣ ከሆነ ችግሩ ያለው ወይ ሰሚው ጋር ነው ወይ ሰባኪው ጋር ነው። ስለዚህ ሰባኪው ተሰባኪው በትክክለኛ ከእግዚአብሔር ፈውስ ፈልጎ መጥቷል ወይ? ዛሬ በእግዚአብሔር ቃል እፈወሳለሁ ብሎ መጥቷል ወይ? ወይስ ሁልጊዜ በሰንበት ቀን ተሰብከን ሳንፈወስ የምንመለስ? ቃሉ በእኛ ህይወት ውስጥ ወይም በአገልጋይ ውስጥ ተግባራዊ ሳይሆን ከመጣ ችግር አለ ማለት ነው። ስለዚህ በየሳምንቱ ቅዳሜ እየሄድኩኝ በሽታዬን ይዤ የምመለስ ከሆነ ችግር አለ እምላችሁ በስጋ። በመንፈስ ደግሞ የመንፈስ ስርዓት ውስጥ ያለ ሰው፣ የኃጢአት ስርዓት ውስጥ ያለ ሰው፣ ዝሙት፣ እርኩሰት፣ ማታለል፣ ውሸት፣ ኃጢአት ካለ ደግሞ እሱንም ታስሮ መጥቶ አክት አድርጎ የሚሄድ ሰንበትን ለመምጣት ብቻ የሚመጣ ቤቱን፣ ትዳሩን፣ ልጆቹን ሁሉ የሚያስለቅስ ነገር ግን ቅዳሜ ልብስ ለብሶለት ለሚመጣው እግዚአብሔር ይህ ሰው ቢሰበክለትም የህይወት ፈውስ ካላገኘ ዝም ብሎ የሚሄድ ከሆነ ልቡን ያደነደነ ሰው ነው። ወገኖቼ ይሰብኩና ይፈውሱ። በደንብ ቃሉን አሰላስሉት። እኛ እኮ መጽሐፍ ቅዱስ ስናነብ ቃሉ መንፈስም ነው ህይወትም ነው ይላል። ዮሐንስ ወንጌል ስራ 6:63 ቃሉ መንፈስም ነው ህይወትም ነው ካለ ይሄ ቃል በእኔ መንፈስ ውስጥ ቀጥሎ ደግሞ በህይወቴ ውስጥ ይሰራል። እያንዳንዷን ቃል መንፈስ ቅዱስ አስተምረኝ ይለዋል። የተሰበከ ሰው ተፈውሶ ነው የሚወጣው። እንደዚህ ቃል እንደ ሉቃስ ምዕራፍ 9:6 የሚገርማችሁ አንድ ወር እያጠና ነው ይህን ክፍል መንፈስ ቅዱስ ከዚህ ውስጥ እንዳልወጣ። ምክንያቱም ሰው በተለወጠበትና በተቀየረበት ነገር ላይ ይቆማል። አስተውታችሁ ከሆነ ጳውሎስ የትኛውም ፍርድ ቤት ይቁም፣ የትኛውም ቦታ ይቀመጥ፣ የትኛውም ቦታ ይግባ፣ ሲጀምር ተርኒንግ ፖይንት ካገኘበት እሱና ጌታ ከተገናኙበት ከደማስቆ ነው የሚጀምረው። እኔም ጨለማ ቤት ውስጥ ድግግት ጨለማ ቤት ውስጥ አይደለም ሰው ማንም ሊገባበት የማይችል ስፍራ ውስጥ በብርሃን እግዚአብሔር አገኘ። ተሰብኪ አይደለም እግዚአብሔር ሲያገኛችሁ ለሆነ አላማ ነው። እኔ እደነቃለሁ አሁን ከኔ ውስጥ የሚወጣው ይህ ቃል ሁልጊዜ በተልኮ ላይ ሁልጊዜ በጥሪ ላይ ሁልጊዜ በመሄድ ላይ ምክንያቱም እኔ የተጠራሁት ከእስር ቤት ነው። ስለዚህ አሁንም አገልግሎቴ እስር ቤት ሊሆን ይችላል፣ ችግረኛ ቦታ ሊሆን ይችላል። ስለዚህ አልቀመጥም። ትበላለህ? አዎ እበላለሁ። እሰራለሁ? አዎ እሰራለሁ። ግን ቅድሚያ እግዚአብሔር ወንጌል። ቅድም እንዳልኳችሁ የት የት ቦታ በየመንደሩ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ በየመንደሩ በማገኘው ነገር ላይ ሁሉ በምስራው ስራ ቦታ ሊሆን ይችላል። ስለ ጌታ ስለ ኢየሱስ ክርስቶስ በእውነተኛ መንፈሳዊ ህይወት በተቀደሰ አኗኗር እሰብከዋለሁ። አለበለዚያ ከሐዋርያቱ ጋር የነበረው ያ መንፈስ ቅዱስ አብሯቸው የሰራው እውነተኛ አንድ ልብ ስለነበራቸው በአንድ መንፈስ እለት እለት የሚጨመር ነገር ነበራቸው። ስለዚህ የተሰበከ ሰው ካልተፈወሰ ቸርች መጥቶ ብቻ በሰንበት ቀን ከሄደ በቃ በሰንበት ቀን ብቻ አክት የሚያደርግ ከሆነ እኔ እውነቴን ነው የምላችሁ ብዙ መናገር አልፈልግም። ይህ ሰው ራሱ መመርመር አለበት። ከመንፈስ ቅዱስ ጋር ከእግዚአብሔር ጋር መስማማት አለበት። ኖ ብሎ ከእግዚአብሔር ጋር ተስማምቶ በድያለሁ ብሎ ንስሐ ገብቶ እንደገና በእግዚአብሔር ፊት መፈወስ ያስፈልገዋል። ሁልጊዜ ተሰብከን ምንመጣ ስንመጣ ከዛ በኋላ ልክ ከቸርች በኋላ ልክ ፀሐይ ከጠለቀ በኋላ ሌላ ሰው የምንሆን ሰዎች እግዚአብሔር ይፈውስ። ይሄ ህይወት ለሌሎችም ማሰናከያ ነው የሚሆነው። ስለዚህ ክርስቲያን ተጠንቅቆ ሐዋርያት ሥራ ምዕራፍ 5ን ስታጠኑ ምን እንደሚታቃላችሁ ሐናንያና ሰጲራ ላይ የነበረው ያ የመጣው ፍርድ ታስታውሳላችሁ፣ ታውቃላችሁ። ሐናንያና ሰጲራ ከመንፈስ ቅዱስ የደበቁት ነገር የራሳቸው ሀብት ነው፣ ግን ደብቀው መጡ። እዛ አካባቢ ላይ ሐዋርያቶቹ በጣም የታወቁበት ቦታ ነው። ሐዋርያቶቹ ያንን ፍርድ ካደረጉ በኋላ እዛ አካባቢ ወደ እነሱ ሰው አይቀርብም ነበር ይላል። ለምን ሲባል ወደ እነሱ ሰው ያልቀረበበት ምክንያት የተደረገው ፍርድ ለዛ አካባቢና እነሱ ላሉበት ቦታ እነሱ ላሉበት ዙሪያውን ይላል። ከዛ ከኢየሩሳሌም ወጥቶ ዙሪያውን ያሉ ሰዎች ሁሉ ተሰብስበው ወደ እነሱ መጨመር ጀመሩ ይላል። መጀመሪያ ግን መቅረብ ፈርተው ነበረ። ለምን? ፍርድ ነበር። መንፈስ ቅዱስ ሲመጣ እንደዚህ ፍርድ ይጀምራል። አሁን ምን የምንጠብቀው የኋለኛው ዝናብ የመበጠሪያችን ጊዜ ነው፣ የምንለይበት ጊዜ ነው። ሁላችን በወንፊት እንጠራ ይሆን? የኋለኛውን ዝናብ ለመቀበል ዝግጁ የሆነ ሰው አለ? በአንድ ልብ በአንድ ሀሳብ ካልተስማማን አንድ ልብ ከሌለ የሚጨመር ነገር የለም፣ የሚቀነስ እንጂ ካለውም ይወጣል። ወገኖች እዛው እኛ መካከልም ካለ ውሽ ከነሱ ብሎ ሊሄድ ይችላል። ስለዚህ እዛ አካባቢ ምን ተፈራ? ሐዋርያቶቹ በሰጡት ውሳኔ በነሐናና ሰጲራ ላይ በተደረገው ነገር ሰዎች ፈርተው ነበር ይላል። በኋላ ላይ ግን እዛ አካባቢ ላይ ሰዎች መጨመር ጀመሩ። እንደውም ከጊዜ ጊዜ ሰው እየጨመረ መጣ ይላል። ከዛ በኋላ ሰውስ በእነሱ በነ ጴጥሮስ ጥላ ሁሉ ሰዎች ሲፈወሱ ብዙዋን ወይም በኢየሩሳሌም ዙሪያ ያሉ ሰዎች ሁሉ ህመምተኞችን ይዘው ወደ ኢየሩሳሌም ወደ ሐዋርያቱ መምጣት ጀመሩ። ወገኖች አሁንም ለዚህ ቤተክርስቲያን በብርቱ የምንጸልይበት አንድ ሐሳብ አንድ ልብ ጌታ ኢየሱስ ክርስቶስ ጸሎት የምታስታውሱ ከሆነ ዮሐንስ ወንጌል ምዕራፍ 17 ላይ እኔና አንተ አንድ እንደሆነን እነርሱም አንድ ይሆኑ ዘንድ የኔና አንተ ሐሳብ አንድ እንደሆነ እነሱም በሐሳብም በመንፈስም አንድ ይሆኑ ዘንድ። ይሄ ነበር ጸሎት። አንድ ልብ ከሌለን አስቸጋሪ ነው። ስለዚህ ኢየሱስ ሰዎች ጋር ሲደርስ ሁለት ነገር ያስባል። አንደኛ መንፈሳዊ ፍላጎትና የህይወት ስቃይ። አፋችን ወንጌልን ሲናገር እጃችን ደግሞ ፍቅርን ያሳይ። ወገኖች አንደበታችን ወንጌል ይናገር፣ በእጃችንስ ፍቅርን እናሳይ። ስለዚህ በሁሉ ስፍራ ማለት ያልተወሰነ ማለት ነው። ወይም ወሰን የሌለው ሚሽን ተልኮ ደስ የሚለኝ ቃል ነው። በሁሉ ስፍራ ብሔርተኝነት የሌለበት ነው ወንጌል። ምክንያቱም የእግዚአብሔርን ስራ ስንሰራ ትንሽ ቦታ የሚባል ነገር የለም። እኔና እናንተ ምናልባት በትንሽ አካባቢ ልንኖር እንችላለን። አገልግሎታችን እንኳን ትንሽ ቢመስል አንድ ሰው ብቻ ብንረዳ ለዚያ ሰው ወንጌል ለመሆን እግዚአብሔር ሊጠቀምብን ይችላል ወገኖች። ስለዚህ የሉቃስ ወንጌል ምዕራፍ 9 ቁጥር 6 ኢየሱስ ይጠራናል፣ ኢየሱስ ስልጣን ይሰጣል፣ ኢየሱስ ይልካል፣ ደቀ መዝሙሩ ደግሞ ይወጣል፣ ወንጌልን ደግሞ ይሰብካል፣ ሰዎችን ያገለግላል። ስለዚህ ወጥተውና ይሰብኩ፣ ቀጥሎስ ይፈውሱ። ሶስት ነገሮች ይወጣሉ፣ ይሰብካሉ፣ ይፈውሳሉ። ወገኖች እነዚህ ሶስቱ አይለያዩ። አንድ ሰው ከወጣ ይሰብካል፣ ከሰበከ ይፈውሳል። መንፈሳዊ የዘላለም ህይወትን ሰዎችን ይፈውሳል፣ በስጋም ደግሞ ያ ሰው ይፈወሳል። ስለዚህ የክርስቶስ ደቀ መዝሙር አገልግሎት ማሳያም ይሄ ነበር። ስለዚህ በጸሎት እንጨርሳለን፣ ወደ ፕሮግራሙ ያመልሳለሁ። ግን እንጸልይ። ሳንጸልይ አንለያይም። በዚህ መንፈስ ቅዱስ አባታችን እግዚአብሔር አምላካችን ጌታ ሆይ ከመቀመጥ ወደ መውጣት አንቀሳቅሰን። ጌታ ሆይ የምትልከንን ስፍራ በመንፈስ ቅዱስ አሳየን፣ ዝም ብለን ተቅበዝባዥ እንዳንሆን። ጌታ ሆይ ለእኔም ለዚህም ጉባኤ ለዚችም ቤተክርስቲያን ወንጌልህን በድፍረት እንድንናገር እርዳን። የተሰበሩትን ልብ እንድንመለከት የርህራዬ መንፈስ ስጠን። ቃልህን በአፋችን ፍቅርን በሕይወታችን እንድንገልጥ እርዳን። የተማርነውን ቅዱሱን ቃልህን ወደ ተልእኮ እንድንወስድ መንፈስ ቅዱስ እርዳን። ጌታ ኢየሱስ ሆይ እኛ ከተቀመጥንበትና ከተገዛንበት ወይም ከተያዝንበት ቦታ አውጣን። ከፍርሃትና ከልማድ ከራስ ወዳድነትና ከመንፈሳዊ ዝምታ አውጣን። ጌታ ሆይ አንተ የምትልከን ሰዎች ዘንድ በእምነት እንድንወጣ እርዳን። ይህን ማድረግ የምንችልበትን ጸጋ አብዛልን። ጌታ መንፈስ ቅዱስ ሆይ ጉባኤያችንን የሚቀመጥ ጉባኤ ብቻ ሳይሆን የሚሄድና የሚያገለግል ጉባኤ አድርገው። ጌታ ሆይ የዚችን ቤተክርስቲያን በቤተሰቦቻችን፣ በጎረቤቶቻችን፣ በማህበረሰቦቻችን መካከል ምስክሮች እንድንሆን አትርበን። ጌታ ሆይ በዚህ እንድንጠማ አድርገን ለጎረቤቶች፣ ለማህበረሰቡ፣ ለቤተሰቦቻችን ይህንን አስደናቂ ወንጌል ሰዎች በክርስቶስ ኢየሱስ የሚያገኙትን ህይወት ሁልጊዜ የምንራበው የምንጠማው እንዲሆን ጸልያለሁ። ቅዱስ አባት ሆይ የእግዚአብሔር መንፈስ ቅዱስ ሆይ በልባችን ያለውን ፍርሃት አስወግድልን። ጌታ ሆይ የክርስቶስን ፍቅር ይህንን የክርስቶስን ወንጌል በፍቅር በጥበብና በድፍረት እንድንመሰክር አንደበቶቻችንን በጌታ በኢየሱስም ክፈትልን። ቃልህን በሚሰሙት ሰዎች ልብ ውስጥ ፍሬ እንድናፈራ መንፈስ ቅዱስ አግዘን። ጌታ ሆይ ለታመሙት ደግሞ ለተሰበሩት ጌታ ሆይ እንጸልያለን። በሁሉ ስፍራ መፈወስ እንዲሆን እንጸልያለን። የምህረት ጌታ ሆይ በጉባኤያችን ውስጥ ያሉትን ታሞ የሚሰቃዩትን በልባቸው የተሰበሩትን ተስፋ የቆረጡትን ጌታ መንፈስ ቅዱስ አስባቸው። ፈውስህን፣ ሰላምህን፣ መጽናናትህን ላክልን። እኛም የርህራዬ ልጆች እንድንሆን አድርገን። ጌታ ሆይ የመንፈስ ቅዱስን ስልጣን በእኛ ላይ እንዲመጣ የዋለኛውን ዝናብ መቀበል እንዲሆንልን መንፈስ ቅዱስ ሆይ በራሳችን ኃይል እንዳንመካ፣ በራሳችን እንዳንሮጥ፣ በራሳችን እንዳናስተምር፣ በራሳችን ለምስክርነት እንዳንወጣ፣ በራሳችን ጌታ እግዚአብሔር አምላክ ከመንፈስ ቅዱስ የምንሰማው ለወንጌል ስርጭትና ለአገልግሎት የመንፈስ ቅዱስን ኃይል ለደቀ መዛሙርቱ ቁጥር 1 ላይ ኃይልና ስልጣን እንደሰጣቸው እኛንም ይህንን ኃይል ሙላንና እንድንወርቃ እርዳን ጌታ ሆይ እኛን ላከን ኢሳይያስ እኔን ላከኝ እንዳለ ያን መንፈስ ከእንደገና ጌታ ሆይ በዚህ ዘመን ለዚህ ቤተክርስቲያንና ለወጣቶች እግዚአብሔር ላዛውንቶች ላሮጊቶች ሁሉ ይህንን እግዚአብሔር የመንፈስን ኃይል እንድሰጥ በክርስቶስ ኢየሱስ ጸልያለሁ ጌታ ሆይ ለዚህ ጉባኤ ያንድነትን መንፈስ እንድሰጠን ጸልያለሁ ጌታ ሆይ ላከን ጌታ ሆይ መንፈስ ቅዱስ ለወንጌል ድፍረት ስጠን ጌታ ሆይ ለታመሙ ርኅራኄ እንዲሆነን ጸጋህን አልብሰን ጌታ ሆይ ጉባኤያችንን የተለኮ ጉባኤ አድርገው ጌታ መንፈስ ቅዱስ ቃልህን ባፋችን ፍቅርህን በሕይወታችን መግለጥ እንድንችል መንፈስ ቅዱስ እርዳን አባታችን ሆይ እንደ ደቀ መዛሙርት እኛንም አውጣን እንደ ሄዱ እኛም ከዚህ ጉባኤ ወጥተን ላንተ እንድንመሰክር አድርገን ወንጌልን እንድንሰብክ የተሰበሩትን እንድናጽናና የታመሙትን እንድንጎበኝ ፍቅርህን በስራ እንድናሳይ የመንፈስ ቅዱስን ኃይል ስጠን ይህ ጉባኤ ራሱን ብቻ የሚያገለግል ሳይሆን የተላከ ጉባኤ እንዲሆን ጸልያለሁ በሁሉም ስፍራ ስም ይክበር በክርስቶስ ኢየሱስ በሊቀ ካህናችን ጸልየን አሜን
አሜን አሜን እንደሚያስብ የታጨቀው ያዛለ አገልግሎትን ያስፋ ቤትን ይባርክ በሙላቴ ጎብኝት ተባረክልኝ ነው ለመጣልን መልካም ጉሩም አስተኝ ቃል እግዚአብሔር አምላክ ንስጋ አድርገን እናመሰግናለን። እንደተጠራን የተነገረን ወንጌል ያወቅነው ወንጌል አለ ይህንን ወንጌል በድፍረት ለሌሎች ማዳረስ እንድንችል ከቤታችን መጀመር እንድንችል መውጣት እንድንችል የሰማ አምላክ በጸጋ ሁላችንንም ይርዳን ያግዘን ጉባኤውን ሁሉ የሰማይ አምላክ ይባርካችሁ ተባረክ። የአገልግሎታችን ወደ መጨረሻ እያመጣን ነው። አሁን የመጨረሻው መዝሙር የምንሰማበት ጊዜ ላይ ነን። ጊዜው ለእግዚአብሔር መጠጥን ኃላፊ ለምለምለቃለሁኝ ተባረክ።
እግዚአብሔር የተባረከ ይሁን ስለ መልካሙ መልእክት መዝሙር 236 ባለህበት ማዘናብራ የሚለውን ዘምራለሁ። አንድ ታላቅ ትራ በመፈለጋት ታክ በሩቅ አገር መልካም ልትሰራ ባጠገብ ባለው ስራ ታማኝ ሁንና ባለህበት ማዘናብራ ባለህበት ማዘናብራ አለህበት ማዘናብራ ከወደብ የራቀውን ሰው እንድትመልሰው ማለህበት ማዘናብራ መከራ ተደቅኗል ታጠፋው ያሻል በሩ እንዳይዘጋ ቸልስትል እርዳታህን የሚሻል ሰው ብቻ ቢሆን አብራ ባለህበት ማዘን ባለህበት ማዘን አብራ ባለህበት ማዘን አብራ ከወደብ የራቀውን ሰው እንድትመልሰው ባለህበት ማዘናብራን ለመክሊት ሁሉ ቦታ አለው ጌታችን ለንጋት ኮከብ ስራ በእምነት ለችግረኛ ፍጥረቶች ዘርጋ እጅህን አብራ ባለህበት ማዘን ባለህበት ማዘን አብራ ባለህበት ማዘን አብራ ከወደብ የላቀውን ሰው እንድትመልሰው ባለሽበት ማዘን አፍራ ባለሽበት ማዘን አብሪ ባለሽበት ማዘን አብሪ ከወደብ የራቀውን ሰው እንድትመልሽው ባለሽበት ማዘን አብሪ። አዎ ሁላችንንም በያለንበት የጌታ ስራ እንድንፋፋ እግዚአብሔር በመንፈሱ ይምራን። መልካም ቀን ለሁላችሁ። ባባይ
አሜን አሜን። ለምለም ያልጸጋውን ያብዛለሽ፣ ቀሚ አገልግሎትሽን ያስፋ፣ ቤትሽን ይባርክ። ተባረክልኝ የሚሸት ስለመጣለን መልካም ግሩም አጽናኝ መዝሙርን እግዚአብሔር አምላክን እጅግ አርገ አመሰግናለን። እውነት ነው እንዳልሽው ሁላችንም በያለንበት ማዕዘን ማብራት እንድንችል መናገር እንድንችል ፍርመውን እንድንችል የሰማ አምላክ በጸጋ ሁላችንንም ይርዳን ያግዘን። ጉባኤውን ሁሉ የሰማይ አምላክ ይባርካችሁ። ተባር ከዚህ በመቀጠል ምስጋናዎቻችንን የጸሎት አደራዎቻችን ይዘን የምንቀርብበት ጊዜ ነው። ተጨማሪ የጸሎት አደራ ካላችሁ ምስጋና ካላችሁ የምናቀርብበት ጊዜ ነው። ጊዜውን ለእናንተ ሰጣለሁ። መናገር ትችላላችሁ። እሺ እናታችን ይቀጥሉ።
እናመሰግናለን። ምስጋና ለእሱ ክብር ለእሱ ይሁን። የእሱ ጥበብ ይሄ ነው አይባል። መልካም ተስፋ ሰጭ ነው። ተስፋ የሚሰጠን ነው። የጨለማ አንግቶ ከብርሃን የሚያደርሰን ከቀን ወደ ቀን ሳምንት ወደ ሳምንት ወረ ወደ አመት ወደ አመት እያደረገ እድሜ ላይ እድሜ የጨመረልን እናመሰግነዋለን። ምስጋና ለእሱ ክብር ለእሱ ይሁን። እሱን ያለመሰግን እናመሰግናለን። እረ ክብር ምስጋና ለእሱ ያንሰበታን እናመሰግነዋለን። ከጠላት ጋር ታግሎ ሊውጠን ሲያፈሽግ የሚያሳድረን እየታገለ በእሱ ላይ ነው። ምስጋናው ከፍ ይበል። እናመሰግነዋለን ላደረገልንም፣ እናመሰግነዋለን ለምጎደለብንም። ወደ እሱ እንጮኋለን ያደርግልናል ብለን በእሱ ተማምነንበት ወደ እሱ እንጮኋለን። ጩኸታችን አሁንም በተለም ያለ እንቅልፍ የሚያሳድረኝ የጠላት ተጋይ እንደው ዛሬ እንቅልፍ ያዘኝ ተመስገን ብዬ ምስጋና ሳቀር ምስጋና የማይወደው ጠላት መልሶ ከእጅ ብሎ ወለጭ አርጎኛል። እንደዚያ እጄ እግሬን ሀዋ ከተቸ ነው ማደር። ጸጋውን ያብዛልን ያዚህ ከዚህ አድነን። ጸልዩልኝ፣ አትርሱኝ። ተባረኩ ብርኩኑ እየጠላያችሁልኝ ነው ግን አትርሱኝ። ተባረኩ ይህን ያህል የተቸገርሁበት ብዙ ችግር አለኝ። በጦለታቸው ሀብተርሶኝ ተባረኩ ብርኩ ነው። ለታመሙን ጠሊ መከራ ለደረሰባቸውን ጠሊ ለብዙ ጊዜ ለተቸገሩት ለአቶ ግርማን ጠሊ የላቸው እነ ሁለት አስቴር ወይዘሮ አበበች አሉ ብዙዎች። የኛ አይምሮ ማጠራቀም አቅቷል። በዚህም ስታገለግል የነበረችው ሊዳ እንጠሊ ላት ከምን እንደደረሰ ድምጧ ጠፍቶብና እናመሰግናለን። ወደ እሱ እንጮኋለን። ባልቴቷ ያድንላቸው። ባልቴቷ ቤት ተቀምጦ አስተማሚ ማጣቱ ከባድ ነው። ከከባዱን ያቀልላቸው፣ በጠጋው ሸፈናል እና ላያገዙን እንጠሊ መከራ ለደረሰባቸው እንጠሊ ለታሰሩ እንጠሊ ዮሴፍ ከዚያ ውስጥ ወጥቶ ይህም በረከት የሚባርከንን ጨምሮ እስከ ቤተሰቦች ባርኮ የቀድሰው ተባረከ የተቀድሰው በእኛም በተባረክንበት እንኑርበት። ተባረኩ ብርኩኑ አትፍጠልልኝ እዚህን ያርገው እጄን እግሬን አስሮ ይዞ መንቀሳቀስ ያሳጣኝ የተሰለፈውን የጠላት ተጋይ እንዲያነሳልኝ ጸልዩልኝ። ተባረኩ ብርኩኑ ደህና ዋሉ።
አሜን አሜን። እናታችን እግዚአብሔር ይማረው።
አሜን።
ተባረኩ የኔ እናት።
ችን መስመር የሰጠናባት እያመሰገነ ከፍ እያደረገን እናኖረሃለን። እናመሰግናለን። አመስግኑልኝ፣ እኔም አመሰግናለሁ። መጠሊበት ሊጠሊውል ተባረኩ፣ በረኩ ነው። ደህና ዋሉ።
አሜን አሜን። እናቶቻችን ሰላም ይዋሉ። አይዘ እግዚአብሔር ይማረው። ያለን
ተሰምተዋችኋል? ቃል የተዘግ
ተሰምተዋል፣ ተሰምተዋል።
እኛ እንደውጣልሁልኝ እንግዲህ እንደ ፈቃዱ ፈቃዱን ያድርግ። የእሱ ነን እንገኝ፣ ሞትም ይቀር የለም። የእሱ ሆኖ ተገኝቶ እሱን አመስግኖ እሱን አክብሮ መኖር እንዴት ያን ነው። ተባረኩ፣ ደህና ዋሉ።
አሜን አሜን። ሰላም ዋሉ። እኔና አይዞ እግዚአብሔር ይማረው። እሺ፣ እንጸልያለን። ሌላ ምስጋና ያለው ተጨማሪ ጸሎት አድራ ያለው ነገር የሚፈልግ ሰው ካለ ለእናንተ አሁንም እሰጣለሁኝ። ከሌለን እግዚአብሔር አምላክ ምስ ጋር አመሰግነዋለሁኝ። ምሕረቱ ቸርነቱ ሳው በላያችሁ ስለበዛ ለዚህ ጊዜ ለዛ ስላደረሰን ጋር አመሰግነዋለሁ። እግዚአብሔር ስም የተመሰገነ ይሁን። ስለ ሁሉም ነገር እግዚአብሔር ባረክ ይሁን። ከዚህ በመቀጠል ወደ ጸሎት እንሄዳለን። በመካከላችን ፈቃደኛ የሆነ ሰው የሚመስል ሰው በጸሎት ሊያገለግለን የሚወድ ሰው ጠይቃለሁኝ። ስለ ምድራችን፣ ስለ ሀገራችን አጠቃላይ እንጸልያለን። የጥሙና መታደራለን። ስላልወገኘ እንጸልያለን። ስለ ልጆቻችን እንጸልያለን። እርስ ቤቶች ስላሉ ወገኖች እንጸልያለን። ስለ ታመሙ ወገኖች በሙሉ እንጸልያለን። ስለዚህ አገልግሎት ለቤተ ክርስቲያናችን ተንጋሪዎች ለቤተ ክርስቲያናችን አጠቃላይ እንጸልያለን። ላዘኑን ሰዎች መጽናናትን እንዲሰጥ እንጸልያለን። ስለአሳር እንጸልያለን። የወድን ፍሬ ለሚሹ ጌታ ሁሉ ማድረግ ይችላል። ስለነሱም እንጸልያለን። ነፍሰ ጡር ስለሆኑትም በሰላም ጌታ አገልግሏቸው በእጆቻቸው እንዲያሳቅፋቸው እንጸልያለን። በሰንበት ጉዳይም የተቸገሩ ያሉ ወገኖች አሉ። እነሱንም ጌታ እንዲረዳቸው እንዲያግዛቸው እንጸልያለን። እጅግ ብዙ ናቸው እንቁቁልቶችን ሁሉንም ይዘናቸው ወደ እግዚአብሔር ዙፋን እንቀርባለን። አሁንም በመካከላችን ፈቃደኛ የሆነ ሰው የሚመቸው ሰው በጸሎት ሊያገለግለን የሚወድ ሰው ይልቅ ስለሌለም ልቤ ለምን ተሰባረ? ምንም እንደሚመስል መንቅራ
ሌላ ካለ ይጸልይ። ምን ችግር የለም።
ሌላ ሰማሁን ሌላም
ብሽ ሁላችንንም እንደሚመቸን ሁነን በጸሎት መንፈስ ወደ እግዚአብሔር እንቅረብ። ቅዱስ 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 ሁሉን የምትችል ዙፋን በሰማይና በምድር ያለ የሰራዊት አምላክ እናመሰግንሃለን ስላደረክልን ቸርነትና በጎነት ሁሉ። አሁንም የሰራዊት አምላክ በዚህ ሌሊት ከማናየው ነገር ሁሉ አንተ ጠብቀህ ለዚች አዲስ ቀን እድል ስለሰጠህን እናመሰግንሃለን። አቤቱ ስለ ቃልህም እናመሰግናለን። የዓለም ብርሃን ሆነን እንድንገኝ ደግሞ አንተ ታግዘን ዘንድ ሰሚዎች ብቻ ሳይሆን አራጆች ሆነን እንድንገኝ እርዳን። አቤቱ የሰራዊት አምላክ በዚህ ሰዓት አንተ አብረህን ስለነበርክና ስለምትሆን ሁሉ አመሰግናለሁ። አቤቱ እኛ ምን እንደምንል ምን እንደምንናገር እኮ ማናውቅ ሰዎች ነን። ነገር ግን ያንተ መንፈስ በእኛ ውስጥ ሆኖ ለጥያቄያችን መልስ አንተ ትሰጠን ዘንድ አንተን እንደሚገባ እንድናመልክ፣ እንድንለምን፣ እንድናመሰግን ትረዳን ዘንድ ለምንሃለሁ። አባት ወይ ሁልጊዜ አድርግልን ማንል ሰዎች አድርገን ግን በተደረገልን የምናመሰግን አንተን የምናስደስት ልጆች ሆነን እንድንገኝ እርዳን። ብዙ በህይወታችን ድንቅ ነገር ሰርተሃል ተመስገን። አባቶ የሚገባም ሆኖ አይደለም ነገር ግን አንተ ፍቅር አስገድዶ በቀራንዮ መስቀል ላይ ባፈሰስከው ደም እኛን ከኃጢአት ነጻ ስላደረስክ ስላነጻሃን እናመሰግናለን። ክብር ምስጋና ለዛ ደም ለተሰዋው በግ ይሁን። አዎ አባቶ ያላንተ ምንም ተስፋ የለንም። ያላንተ ምንም እርዳታ የለንም። ያላንተ አንድም ኃይል የለንም። ነገር ግን አንተን አውቀን በአንተ ሙሉ በሙሉ ተማምነን ለፈጠርከን ዓላማ በቁ ሆነን እንድንገኝ እርዳን። አሁንም አቤቱ የሰራዊት አምላክ ጉባኤውን ትባርክ ዘንድ ለምንሃለሁ። በጧት ነቅተን እንኳን ቃልክን እንድንሰማ የሚያግዘን መንፈስ ቅዱስ ነው እንጂ አንዳንድ ጊዜማ አባቶ አንተ ታውቀዋለህ ጠላቱ ጊዜ ፈተና ያመጣ ድክመት ያመጣ ያንተን ቃል እንዳንሰማ ብዙ መንሰናክል ይፈጥርብናል። ነገር ግን አባቶ ያንተ በመረጥ ስለምታየን ስለምትጎበኘን ያንተ መንፈስም ስለሚረዳን ተመስገን። የጥላት ሐሳብ በእኛ ውስጥ ያለውን የተሰበረ ይሁን። የጸሎታችን ምላሽ አንተ ሁን። ተስፋችን አንተ ነህና ተስፋችን ሁን። አሁንም አባት ሆይ ጉባኤው ብዙ የጸሎት ጥያቄዎች እንዳቀረቡ አንተ ታውቃለህ። እኔ ስም ጠርቼ ስም አንዱን አንተቻ አንዱን ስለማላውቅ አንተ ግን ሁሉን የጥያቄያቸውን መልስ ትሰጥ ዘንድ ትሰማ ዘንድ የታመሙትን ሁሉ አንተ በኃያሉ ክንድህ ትነካቸው ዘንድ እለምንሃለሁ። 13 ዓመት ደም ሲፈሳት የነበረችውን የፈወስክ ጌታ ላንተ ምንም የሚያቅት ነገር የለም። የሞተ ነገር አባቶ የምታስነሳ አምላክ ነህና ደዌን የምትፈውስ አምላክ ነህና ላንተ አባቶ ምንም አይደለም። ነገር ግን እምነታችን አንተ አብዝተህ በእምነት ወደ አንተ እንቀርባለን። የፈውስ ጂህን አባቶ ለታመሙት ጉባኤ ላይ ትለክ ዘንድ እለምንሃለሁ። አንተ ተስፋችን ነህ እምነታችን ነህ አንተ ሆነን በርግጥ አባቶ ያንዳንድ ጊዜ እኛ ጸሎታችንን እንደፈለግነው ባይመለስም ጸሎታችን አልተሰማም ብለን ተስፋ ከመቁረጥ ታወጣን ዘንድ ለምንሃለሁ። አንተ ሁሉን ታውቃለህ። የወደፊቱን የሚጠቅመንን የሚጎዳንን ስለምታውቅ አሁንም አባቶ ያንተ እንደፈቃድህ የጸሎታችንን መልሱን እንድናስተውልም እርዳን። አገራችንንም አባቶ በተለየ መንገድ ሰባት ሰላም ካንተ ነው። ጠባቂዎች በከንቱ ይደክማሉ። አገርም እግዚአብሔር ካልጠበቀው ነውና አንተ ጠባቂያችን ሁን። በዛች ሀገር አባቶ አንተ የመከፋፈል መንፈስ አስወግደህ አንድነትን ስጠን። እርስ በርሳችን እንዋደድ እርዳን። እስር ቤት ሆነው የሚሰቃዩትን ሁሉ አንተ ታውቃለህ። አንተ ጎብኛቸው። መንፈስህ አንተ ይምራቸው። መጽናናትን ይስጣቸው። ያዘኑትን ሁሉ አንተ አጽናና። በዛሬውም ቀን አባቶ በምንሄድበት ጊዜ በመስሪያ ቤት አንተ በእኛ ውስጥ ሆነህ ትታይ ዘንድ ለምንሃለሁ። አድርገህልናልና ተመስገን። አሁንም አባቶይ ብዙ የረሳዎች ጸሎቶች አሉ የረሳዋቸው አንተ መንፈስ ቅዱስ አቃንቶ ያቀርበልኝ። ኃጢአታችን ሁሉ ይቅርበል። በመጨረሻም በመንግስት በምትገለጥበት ጊዜ ይህ ነው አባታችን ስንጠባበቀው የነበረው ከሚሉት ቤተሰቦቻችንና ጉባኤው በዙፋን እንድንገኝ እርዳን። እንዳናፍር እርዳን። ይህ ሁሉ ጠይቃለሁ በምትወደው በኢየሱስ ክርስቶስ ስም አሜን። ጸሎታችንን ስማ ጌታ ሆይ፣ ጆሮህን አዘንብል፣ ሰላምን ስጠን። አሜን አሜን። መልካም ቀን።
አሜን አሜን። ሰተንም ለን የሁላችንን ሰከም ይዘጥበታል። ያንተንም የልብ ሰከም መልሶልሽ በምስጋና ያቆምሽ። ተባረክ። ጉባኤውን ሁሉ የሰማይ አምላክ ይባርካችሁ። ተባረኩልኝ። በቀኑ ፕሮግራም እስክንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። ሰላም ዋሉልኝ።